የስድስት አፌሩ ጋር ሰሊበረቶ ማለሞ ነጋ
አየ ነጋት The Voice of America
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓ.ም ዝግጅታችን ጀመረ። ጤና ይስጥልኝ የተከበራችሁ አድማጮች፣ የማስተናግዳችሁ ሰሎሞን አባተ ነኝ። 59ኛው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሊጠናቀቅ የቀረው ከ60 ሰዓት ያነሰ ጊዜ ነው። ከአጠቃላዩ መራጭ ከሲሶ በላይ የሚሆነው ድምፅ ሰጥቷል። አንዳንዶቹን አነጋግረናል።
እኔ የምደግፈው ተወዳዳሪ ዶናልድ ትራምፕ ነው። እኔ ሁሌ ሪፐብሊካን ነው፣ ቲኬቱም የሪፐብሊካን ቲኬት ነው ቦት ያረው።
አቶ ላባን የማነ ይባላሉ።
ሚዛናዊ ሆኖ የሚያራምድ መንግስት ቢኖር ያደስ ይለኛል። እኔ አክቹዋሊ አሁን እንደ ዲሞክራት ነኝ ብዬ ነው አሁን አክቹዋሊ እንትን ነው። ስለዚህ አሁን እሱ ያሟላል ብዬ ማስባቸው ባይደን ማለት ነው። ይህ እንደ የሚያሟለ ብዬ አስባለሁ።
እኒህ አቶ ቴዎድሮስ በፈቃዱ ናቸው፣ ይዘናቸዋል። አብራችሁ አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበር ጀኔራል አብደልፈታህ አልቡርሃን ለሁለት ቀናት የስራ ጉብኝት ዛሬ ጠዋት አዲስ አበባ ገብተዋል። ለሱዳኑ መሪ ጠቅላይ ሚኒስትር አብይ አህመድ እና ከፍተኛ የመንግስት ባለስልጣናት አቀባበል አድርገውላቸዋል። የሱዳኑ የሽግግር ሊቀመንበር ከጠቅላይ ሚኒስትር አብይ አህመድ ጋር ሆነው የአዳማ ኢንዱስትሪ ፓርክን የጎበኙ ሲሆን የኮቪድ-19 መከላከያ ጭንብሎች ምርት ሂደትን ተመልክተዋል። ሌሎች ልዩ ልዩ የልማት ፕሮጀክቶችንም እንደሚጎበኙ ተገልጿል። ጀነራል አብደልፋታህ አልቡርሃን በኢትዮጵያ ቆይታቸው ከጠቅላይ ሚኒስትር አብይ ጋር የሁለቱን ሀገሮች ግንኙነቶች ማጠናከር ላይ ያተኮሩ ውይይቶች እንደሚያካሂዱ ከጠቅላይ ሚኒስትር ጽህፈት ቤት የወጣው መረጃ ያመለክታል። የታንዛኒያ ፕሬዚደንት ጆን ማጋፉሊ ለሁለተኛ የስልጣን ዘመን በከፍተኛ ድምፅ ማሸነፋቸው ታወጀ። በዚህ ሳምንት በተካሄደው ምርጫ ከ84 ከመቶ በላይ ማሸነፋቸውንና ዋናው ተቀናቃኛቸው ቱንዱ ሉሱ 13 ከመቶን ድምፅ ማግኘታቸውን ነው በይፋ የተሰጠው ውጤት ያመለከተው። የመንግስቱ ባለስልጣናት ምርጫው ነፃና ፍትሃዊ ነበር ይላሉ። ተቃዋሚዎች ደግሞ እጅግ የተዛባ ነበር ሲሉ ወንጅለዋል። የአይቮሪ ኮስት መራጮች ትናንት ቅዳሜ በተካሄደው ፕሬዝደንታዊ ምርጫ ድምጻቸውን ሰጥተዋል። የተቃዋሚው ጎራ ደጋፊዎች ስልጣን ላይ የሚገኙት ፕሬዝደንቱ አላሳ ዋታራ ለሶስተኛ የስልጣን ዘመን መወዳደራቸውን በመቃወም ሁለት የተቃዋሚ ፓርቲ ተፎካካሪዎቻቸው ባደረጉት ጥሪ የምርጫውን ሂደት ሊያደናቅፉ ሞክረው ነበር። በምርጫው ቀን መዳረሻ ቀናት አልፎ አልፎ ከነበሩት ሁከቶች ጋር ሲነጻጸር የንግዷ ከተማ አቢጃን በምርጫው ቀን ጸጥ ብላ ውላለች ተብሏል። ይህ ምርጫ የዓለም ትልቋ የኮኮ አምራችና በአፍሪካ በከፍተኛ ፍጥነት እያደጉ ካሉ ኢኮኖሚዎች አንዷ የሆነችውን የአይቮሪ ኮስትን መረጋጋት የሚፈትን ተብሏል። ሮይተርስ እንደተመለከተው አብዛኛው የምርጫ ወረዳዎች የድምፅ አሰጣጡ ሂደት በስነ ስርዓት ነው የተከናወነው። በአንድ ወረዳ ግን ወደ 20 የሚሆኑ ወጣቶች ድምፅ መስጫው ቦታ መግቢያውን ዘግተው በኋላ ፖሊሶች እንደበተኗቸው ተገልጿል። በአልጄሪያ ደግሞ ዛሬ በተሻሻለው ህገ መንግስት ላይ በተጠራው ህዝበ ውሳኔ ህዝቡ ድምፁን ሲሰጥ ውሏል። የህገ መንግስት ማሻሻያው የፕሬዝደንት የስልጣን ዘመንን የሚወስን፣ ለህዝቡ አዳዲስ ነጻነቶችን የሚሰጥ፣ የአፍቃሪ ዲሞክራሲ ተቃዋሚ ሰልፈኞች ለረጅም ጊዜ ስልጣን ላይ የቆዩት ፕሬዝደንት እንዲወርዱ ላቀረቡት ጥያቄ ምላሽ የሚሰጥ እንደሆነ እየተነገረለት ነው። ሆኖም ህገ መንግስቱን የሚቃወሙ በቅስቀሳ ዘመቻ ስፍራዎች እንዳይገኙ፣ በቴሌቪዥንና በሬዲዮ ድምጻቸውን እንዳያሰሙ ተከልክሏል። በዚህም ምክንያት በህዝበ ውሳኔው አንካፈልም ብለዋል። አፍቃሪ ዲሞክራሲ ወገኖች ደግሞ አዲሱ ህገ መንግስት በበቂ ሁኔታ ግልጽ የፖለቲካ እንቅስቃሴን የሚፈቅድ አይደለም፣ ለአዲስ ትውልድ የፖለቲካ መሪዎችም እድል የሚሰጥ አይደለም ሲሉ ይተቻሉ። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ተነገ ወዲያ ማክሰኞ ይከናወናል። በቀሩት ሁለት ቀናት ተፎካካሪዎቹ ፕሬዝደንት ዶናልድ ትራምፕና ዲሞክራቱ ተፎካካሪያቸው ጆ ባይደን ዛሬም የብርቱ ትንንቅ ክፍለ ግዛቶች ላይ አትኩረው የድጋፍ ቅስቀሳ ያከናውናሉ። ዛሬ ትራምፕ ከባድ ፉክክር በሚደረግባቸው ሚሽጋን፣ አይዋ፣ ሰሜን ካሮላይና፣ ጆርጂያና ፍሎሪዳ ላይ ይዘዋወራሉ። ባይደን ደግሞ ዛሬ ፔንሲልቬኒያዋ ፊላዴልፊያ ከተማ ላይ ንግግሮችን የሚያደርጉባቸው ዝግጅቶች አሉ። ትናንት ሁለቱ ተፎካካሪዎች በሁለት የብርቱ ትንንቅ ክፍለ ግዛቶች ላይ ቅስቀሳ ሲያካሂዱ ቆይተዋል። ትራምፕ ፔንሲልቬኒያ የነበሩ ሲሆን ባይደን ደግሞ ሚሽጋን ላይ ለመጀመሪያ ጊዜ ከቀድሞ ፕሬዚደንት ባራክ ኦባማ ጋር አንድ መድረክ ላይ ሆነው ቅስቀሳ አካሂደዋል። ትራምፕ ሰሜን ናይጄሪያ ውስጥ በታጣቂ ባለፈው ሳምንት የተጠለፉ አሜሪካዊን ለማስለቀቅ የዩናይትድ ስቴትስ ልዩ ኃይሎች የወሰዱትን እርምጃ አንስተው አመስግነዋል። ትናንት ፈረንሳይ ሊዮን ከተማ ውስጥ የግሪክ ኦርቶዶክስ ቤተክርስቲያን ቄሱን ተኩሶ ያቆሰላቸው ተጠርጣሪ አጥቂ መያዙን የሀገሪቱ ባለስልጣናት አስታወቁ። ቄስ ኒኮላስ ካከቪላክስኪ ትናንት ቤተክርስቲያኑን በር እየዘጉ ሳሉ አጥቂው ከቅርበት ጠጋ ብሎ ደረታቸው ላይ በሁለት ጥይት መቷቸዋል። በጽኑ ሁኔታ ሆስፒታል እየታከሙ መሆናቸውን የሐኪም ቤቱ ምንጮች ገልጸዋል። በመጨረሻም የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን እያየለ በመጣው የኮቪድ-19 መዛመት ምክንያት እንደ ፈረንሳይና እንደ ጀርመን እንዲሁም እንደ ቤልጅየም አቻዎቻቸው ሀገር አቀፍ የእንቅስቃሴ ክልከላ እርምጃዎችን አውጀዋል። ጠቅላይ ሚኒስትሩ በዓመት ውስጥ ለሁለተኛ ጊዜ የእንቅስቃሴ ክልከላ ቢታወጅ ከባድ ውድቀት ያስከትላል በማለት ይታወጅ የሚሉ ጥሪዎችን አልቀበል ብለው ለሳምንታት መክረማቸው ይታወቃል። ከሐሙስ ጀምሮ በመላዋ ኢንግላንድ የሚጸናው የእንቅስቃሴ ገደብ ለአንድ ወር ይቆያል ተብሏል። በተወሰዱት ሀገር አቀፍ የእንቅስቃሴ ክልከላዎች ትምህርት ቤቶችና ፍርድ ቤቶች ክፍት ይሆናሉ። የግንባታ ኢንዱስትሪውም አይዘጋም። መጠጥ ቤቶች፣ ምግብ ቤቶች ይዘጋሉ። ቤተሰቦች ከሌላ ሳይቀላቀሉ እንዲቆዩ ነው የታዘዘው። አላስፈላጊ የሆኑ የንግድ ቤቶችም ዝግ ይሆናሉ ተብሏል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አመሰግናለሁ ቆንጂት ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትስ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥቅምት 22 2013 ዓመተ ምህረት ምሽት ፕሮግራም ነው። የዩናይትድ ስቴትስን መጪ ምርጫ በአሜሪካ ድምፅ ይከታተሉ። የፊታችን ረቡዕ ከጠዋቱ አንድ ሰዓት ላይ ይዘንላችሁ በምንቀርበው ቀጥታ ስርጭት የምርጫውን የመጨረሻ ሰዓት ዜናና ትንታኔዎች፣ አስተያየቶች፣ መረጃዎች ይዘንላችሁ እንቀርባለን። በመደበኛ የአጭር ሞገድ ስርጭት መስመሮቻችን በፌስቡክ ላይቭ አት ቪኦኤ አምሃሪክ በአሃዱ ራዲዮ የአሃዱ ልሳን ፕሮግራም ክፍለ ጊዜ ልታገኙን ትችላላችሁ። ከመደበኛው የናይል ሳት ቪኦኤ 24 የሳተላይት ስርጭታችን በተጨማሪ በቪኦኤ ኢትዮጵያ ቻነል ኤምሲ 88 ዩተል ሳት ላይ በቨርቹዋል ቻነል 446 7 ዌስት ኤ እንዲሁም በአረብ ሳት ቢኤዲአር 4 ቨርቹዋል ቻነል 539 ላይ ታገኙናላችሁ። 59ኛውን የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ከቪኦኤ ይከታተሉ። ከቪዥን ኢትዮጵያ ፕሬዝደንት ፕሮፌሰር ጌታቸው በጋሻው ጋር የጀመርነውን ቃለ ምልልስ በዚህ ምሽት እንቀጥላለን።
ለአገሪቷ ትልቅ እሴት ነው ወይም ዋጋ ያለው ነገር የተገነዘብ ነው። ምንድን ነው? ኢትዮጵያኖች ባሉበት ረድፍ ሁሉም ሀገራቸውን የሚወዱ ጀርባቸውን ወደ ሀገሪቷ የማያዞሩ የሀገሪቷን ደግ ነገር ብቻ የሚመለከቱ ከችግሮቹ ውስጥ ጥሩ ውጤቶች እንዲወጡ የሚያስቡ መፍትሄዎችን ጭምር የሚናገሩ መሆናቸውን ነው የአንድ ስብሰባ ያሳየን።
አብራችሁን ቆዩ የተከበራችሁ አድማጮች። አሁን ወደ መጀመሪያው ዝግጅት ላሻግራችሁ። የዩናይትድ ስቴትስ ምርጫ 2020 ቀጣዩን የዩናይትድ ስቴትስ መሪ የሚለየው ምርጫ የፊታችን ማክሰኞ ይደረጋል። ከነገ በስቲያ ዩናይትድ ስቴትስን ሀገራቸው ያደረጉ ትውልደ ኢትዮጵያ በሀገሪቱ ሊኖር የሚገባውን አስተዳደር ይገነባልናል የሚሉትን እጩ ለመምረጥ እየተሰናዱ ነው። ብዙዎቹም በቅድመ ምርጫ ቀን ድምፅ መስጫ መስኮት ቀናት ቀደም ሲሉ መርጠዋል። ድምፃቸውን እስካሁን ባለው ጊዜ የሰጡ ይሁን ከነገ በስቲያ ማክሰኞ ለመስጠት የተዘጋጁ ትውልደ ኢትዮጵያ አሜሪካውያን ምን ያስባሉ? ምን ይላሉ? ሀብታሙ ስዩም የተወሰኑትን አነጋግሮ ተከታዩን አዘጋጅቷል።
አቶ ታመነ ካሱ ለ16 ዓመታት ያክል በዩናይትድ ስቴትስ ውስጥ ኖረዋል። ለሶስተኛ ጊዜም ለመምረጥ ተሰናድተዋል። ዓመታትን እየቆጠሩ ወደ ምርጫ ጣቢያ የሚያመሩበትን ምክንያት ሲያስረዱም
ድምፄን የማሰማት መብት ስላለኝ የምፈልገውን ሰው ለመምረጥ፣ ምክንያቱም በአሜሪካ ውስጥ ኖር ብዙ የሚያስፈልጉ መብትን ለማስከበር የምትፈልገውን ሰው መምረጥ አለብህ። እንዲሁም ደግሞ ለኮሚኒቲህን ላለው ለእኛ ኮሚኒቲን ተገን ለመሆን ለሚያስፈልጉ ነገሮች በሙሉ አንተ የፈለግከውን ሰው ስትመርጥ የፈለግከውን ማድረግ እንደሚችል ስለሚገባኝ ነው።
ለመሆኑ አቶ ታመነ ድምፃቸውን ሊሰጡት ያሰቡትን እጩ ለመመዘን መስፈርታቸው ምንድን ነው?
ብዙ ነገሮች አሉ። ከብዙዎቹ በጥቂቱ ባነሳ፣ አንደኛ አሁን ብዙ ቦታ አንኤምፕሎይመንት አለ፣ የስራ እጥረት አለ። ብዙ መሰራት ያለባቸው ኢንፍራስትራክቸሮች በአካባቢ አሉ። እንዲሁም ከኢትዮጵያ ጋር ያለውን ግንኙነት ያጠናክርልኛል የሚለውን እጩ ለመምረጥ ዝግጁ ነኝ። አዎ፣ በራሴ የገመትኩት ሰው ስላለ የገመትኩት ፓርቲ ስላለ ለዛ ድምፄን እሰጣለሁ። ለመስጠት ተዘጋጅቻለሁ። ባለቤቴም ልጄም ለመምረጥ ተዘጋጅተናል።
ዩናይትድ ስቴትስ በኮቪድ-19 ምክንያት በርካታ ዜጎቿን ያጣች ሀገር ናት። ከ200,000 በላይ ዜጎቿን አንድ ዓመት ባለሙላ ጊዜ ውስጥ በቫይረሱ አጥታለች። የቫይረሱ ተጽዕኖ በሁሉም መስኮች ላይ አርፏል። የቫይረሱ ስርጭት ድባብ ምርጫው ላይ የሚያሳድረው ተጽዕኖ ባይካድም የተቀመጡ አሰራሮች የመራጮችን ደህንነት የሚያስጠብቁ በመሆናቸው ትውልደ ኢትዮጵያንን ከመምረጥ ያግዳል ብሎ እንደማያምን የነገረን ደግሞ ቴዎድሮስ በፍቃዱ ነው።
አይ በእርግጥ እኔ ብዙም ያግዳቸዋልን ብዬ አልገምትም። ምናልባት አሁን እኔ እንግዲህ እንደ አብዛኛውን እኔ የምኖረው አክቹዋሊ አሁን ሜሪላንድ የሚባል ያው ዲሞክራሲ የሆኑ ስቴቶች ናቸው። ሜሪላንድ፣ ቨርጂኒያ የሚባል እነሱ አይ ቲንክ ብዙም ችግር የለባቸው መስል ይሄ የምርጫ ሳጥን ማቅረብ እና አሁን ለምሳሌ እኛ አካባቢ በየቦታው አለ፣ በየከተማው አለ ብዙ። ስለዚህ እንደውም ቀለል ያደርገዋል ብዬ ነው ማስበው። የዛ ሰት ወጣ ብለ መመረጥ ሲያል ግን የዕለት ሁለት ከሆነ ምናልባት ብዙ ሰልፍ ይኖራል፣ ብዙ የሚያስቸግርና አንዳንዴ ልሰንፍ ትችላለህ። የዛን ሰዓት ወጣ ይህን ሁሉ ሰልፍ ምናምን ብለ አሁን ግን ቀደም ብለ መምረጥ ትችላለህ። አሁን እንደውም እኮ እንደሰማሁት ከሆነ አይ ቲንክ 50 ሚሊዮን በላይ ሰዎች ኦልሬዲ መርጠዋል፣ ይህን ጨምሮ ማለት ነው። እና ምንድነው ይህ እንግዲህ የሚያነሳሰው ቀለል ዋላ ክቻለ አሁን ምክንያቱም አንደኛ ከሰው ጋር እንዳትነካካ ተሆናለ አያሰጋህም፣ ብዙም ሰልፍም አይኖርም።
እስከ ዛሬው ቀን ድረስ ከ80 ሚሊዮን በላይ አሜሪካውያን ድምፃቸውን አስቀድመው ሰጥተዋል። ከ8 ዓመታት በላይ በዩናይትድ ስቴትስ ውስጥ የኖረው ቴዎድሮስ በፍቃዱ አንዱ ነው። ቴዎድሮስ ድምፁን ያልተስማማበትን አስተዳደር ለመቀየር እንደሚጠቀምበት ያውሳል።
እኔ በእርግጥ ዘንድሮ ያነሳሳኝ ያው ብዙ መልኩ ልናየው እንችላለን። አሁን ዋይት ሀውስ ውስጥ ያለው አገዛዝ ማለት እኔ በምፈልገው መልኩ የሚሄድ አይደለም። በእርግጥ ከተለያዩ ነገሮች አንግል ብታይ ለምሳሌ ከኢሚግሬሽን ጋር በተያያዘ ከዚህ ከተለያዩ መብቶች ጋር እንደዚህ ከዘረኝት ጋር እንደዚሁም አገሪቷን የሆነ በመከፋፈል ነገር ውስጥ ያለ ነገር ስላለ ትንሽ እሱ አይመችም፣ አልደግፈውም ይሄን ነገር። ሁለተኛ ደግሞ ያው እንደ አንድ ያው ትውልደ ኢትዮጵያዊ ለዚህ አንተ ስለምንኖርበት ሀገር ስለ አሜሪካ ብቻ ለምታስበው ሌላም ደግሞ ስለ ሀገርም ታስባለህ። ስለዚህ እዚህ ያለው አድሚኒስትሬሽን አሁን ያለው አድሚኒስትሬሽን ስለ ሀገር ምንያል ብለህ ታስባለህ። ያን ነው እና ያን አይተህም ደግሞ ያው የራስን አቋም ትወስዳለህ። ስለዚህ በዚህ መልኩ ነው ዘንድሮ ለመምረጥ የወሰንኩትኝ። አክቹዋሊ
ቴዎድሮስ ድምፁ ሊሰጣቸው ያሰበው ለዲሞክራቱ ጆ ባይደን ነው። እሳቸው ቢያሸንፉ መፍትሄ ሊያገኙላቸው ይችላሉ የሚላቸውን ጉዳዮችም እንዲህ ይዘረዝራል።
ዘረኝነትን ትንሽ ያው እንደዚህ የሚከፋፍለውን ነገር አንድ የሚያደርግ አንድ ያስፈልጋል። ሁለተኛ ደግሞ እንዳልኩ እንደ ትውልደ ኢትዮጵያዊ ይሄ አድሚኒስትሬሽን ለምሳሌ አሁን ያለው አድሚኒስትሬሽን በጣልቃ በመግባትና ትንሽ ፒያን በሚጎዳ መልኩ የሆነ ትንሽ ሚዛን የጎደለውን ነገር የሚደረግ ነገር አለ። ስለዚህ ሚዛና የሆነው የሚያራምድ መንግስት ቢኖር ያደስ ይለኛል። ስለዚህ ይህን ያሟላል ብዬ የምገምተው ለምሳሌ ያው ምናልባት እኔ አክቹዋሊ ያው እንደ ዲሞክራት ነኝ ብዬ ነው አሁን አክሽሊንተን ነው። ስለዚህ አሁን እሱ ያሟላል ብዬ ማሰባቸው ባይደን ማለት ነው። ይሄ እንደኛ ያሟላል ብዬ አስባለሁ። ኢሚግሬሽንን ትሪት ከማድረግ አሁን ለምሳሌ በትራምፕ በኩል ያለው አድሚኒስትሬሽን ኢሚግራንቶችን እንዴት ትሪት እንደሚያደርግ ዓለም የሚያውቀው ነው። በሜክሲኮ ድንበር በኩል ለምሳሌ እንዴት እናትና ልጆችን መለያየት የሆነ ትንሽ ለመስማት ትንሽ የሚከብዱ ነገሮችን የሚያደርግ ነገር አለው። ከዛም ነገር ስላለ እና አንዳንዴም ደግሞ ሪስፖንስብል የሚሆንበትም ነገር ስላለ ያው ኃላፊነት የጎደለውም ነገር ይኖራል። ስለዚህ ይሄንን ቀርፎ የሚያስተካክል መንግስትና አድሚኒስትሬሽን ሲመጣ ደግሞ ወደሱ ታዘነብላለ። እኔ ያ ነው የኔ መስፈርት።
የዛሬ 4 ዓመት ለምርጫ ቢመዘገብም የቅድመ ምርጫውን ሂደት በመመልከትና በመዘናጋት ድምፅ ሳይሰጥ በመቅረቱ የደገፋቸው ሂላሪ ክሊንተን መሸነፋቸው፣ ያልደገፋቸው ትራምፕ ደግሞ ማሸነፋቸው ትምህርት እንደሆነው የሚናገረው 8 ዓመታት በላይ በአሜሪካ የኖረው ዮሐንስ ፍስሐ በበኩሉ የስደተኞች ጉዳይ ያሳስበዋል።
ለእኔ ቁልፍ የምላቸው ጉዳዮች አሉ። ትውልድ ኢትዮጵያዊ እንደመሆኔ ወገኖቼ ከኢትዮጵያም ሆነ ከሌሎች ሀገራት ለትምህርት ሊሆን ይችላል ለስራ ሊሆን ይችላል በሀገራቸው መንግስት ሚስትሪት ተደረገው ሊሆን ይችላል የሚመጡባት ሀገር ያለምንም ስቃይ መጥተው ተምረውም ሆነ ሰርተውም ሆነ ይሄ ነች አሜሪካ። እና ይሄንን ደግሞ ባይደን ወደ 11 ሚሊዮን የሚሆኑ ወረቀት የሌላቸውን ወረቀት እንዲያገኙ አድርጋለሁ ብሎ ቃል ገብቷል። ይሄ አንዱ ነው። እንደ ሰው ደግሞ ስትመለከተው በተለይ አሁን ቦርደር ላይ ያሉ በየቀኑ የምንሰማው The Voice of America
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚሶስት ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። የቀድሞው የዩናይት ስቴትስ ምክትል ፕሬዚዳንት ጆ ባይደን 46ኛው የዩናይት ስቴትስ ፕሬዚዳንት ሆነው ተመረጡ።
Let this grim era of demonization
ይህ አሜሪካ ውስጥ ጭራቅ በመፍጠር የጨለመ ዘመን እዚህ አሁን ያብቃ።
ምርጫው አሸናፊ መሆናቸው ከተነገረ በኋላ የመጀመሪያቸው በሆነው በትላንትናው ምሽት ለአሜሪካ ሕዝብ ካሰሙት ንግግራቸው የተወሰደ ነው። ሙሉ ንግግራቸውን መሰረት ያደረገ ዘገባ የሰዓቱን የዓለም ዜና ተከትሎ ይቀርባል። የሪፐብሊካኑ ፓርቲ እጩ ተቀናቃኛቸው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ምርጫው አላበቃም፣ ውጤቱም ተጭበርብሯል ሲሉ ነው ከፊታችን ሰኞ አንስቶ በፍርድ ቤት እንደሚፋለሙት የተናገሩት። ለመሆኑ የመራጭ ድምፅ ቆጠራው ለምን ዘገየ? የከሰተውን ውጥረት፣ የፕሬዝዳንቱን የክስ እቅድና ቀጣዩን ሂደት ጨምሮ ምልከት እናደርጋለን።
በመጀመሪያ ደረጃ ዋነኝነት ፖለቲካዊ ቢሆንም በተለይ ፍርድ ቤቶች የሚገቡት ሁለት ጉዳዮች ሲሟሉ ነው ለፍርድ ቤት ቀርቦ ተቀባይነት የሚያገኘው። ከዛም ደግሞ ታይቶ መጀመሪያው የፍሬ ነገር ጭብጥ መታየት አለበት፣ መኖር አለበት፣ ተደርጓል የሚባለው ነገር እውነት መሆኑ በማስረጃ ድፎ መቅረብ አለበት። ከዛ በኋላ ደግሞ በህግ የህግ ጉዳይ አለ።
ዶክተር ሰለሞን ፍቅሬ ለማ ዋሽንግተን ግዛት በሚገኘው የዊትመን ኮሌጅ የህግና ዓለም አቀፍ ግንኙነቶች መምህር ናቸው። የምርጫ ድምፅ ቆጠራውን ሂደትና የተነሱትን ውዝግቦች፣ ፕሬዚዳንት ትራምፕ አቀርባለሁ ያሉትን ክስ ሂደትና ውጤት አስመልክቶ በተካሄደ ውይይት ከተናገሩት የተወሰደ ነው። ይህም ቆየት ብሎ ይቀርባል። አንድ ነገር መስራት አስበው ጀምረው ብዙ ከቆዩና በርካታ ነገሮችም በሂደት ከተለዋወጡ በኋላ የተነሱበትን ዓላማ ለመጠየቅ ተገደው ያውቃሉ? እያሰቡ ይቆዩም። በእኛ በኩል ግን እንዲህ ያለው ነገር ከግለሰብ ውጥን ይልቅ የብዙዎችን የሀገር ወይም የሚሊዮኖችን ሕይወት የሚመለከት ሲሆን ሊያስከትል በሚችለው ተጽዕኖና አሁን የትም ስለማያደርሱ ነገር ግን የበረታ ዘላቂ ጉዳት ሊያስከትሉ ስለሚችሉ መንገዶች እንወያያለን። የኢትዮጵያ ተጨባጭ ሁለንተናዊ ይዞታ በምሽቱ ትኩረት የምናደርግበት የውይይት ጭብጥ ነው። እሁድ ጥቅምት 29 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅርቦች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ የዓለም ዜና በኋላ እመለሳለሁ፣ እንዳትሄዱ።
እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን ባላቸው ስልጣን ላይ የውጭ ጉዳይ ሚኒስትር ሆነው ተሾሙ። የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ደግሞ የጠቅላይ ሚኒስትሩ ብሔራዊ ደህንነት አማካሪ ሚኒስትር ሆነዋል። ከጠቅላይ ሚኒስትር አብይ አህመድ ጽህፈት ቤት ከጥቅምት 25 ቀን 2013 ዓ ም ጀምሮ ተግባራዊ እንደሚደረግ ተገልጾ የወጣው የሹመት ማስታወቂያ መረጃ መሰረት የጦር ኃይሎች ጠቅላይ ታማዦር ሹም ጄኔራል አደም መሐመድ ተነስተው በእርሳቸው ምትክ ምክትል የነበሩት ጄኔራል ብርሃኑ ጁላ የጦር ኃይሎች ኢታማዦር ሹም ሆነዋል። በቅርቡ ጥሪ ተደርጎላቸው መከላከያውን የተቀላቀሉት ሌፍተናንት ጄኔራል አበባው ታደሰ ደግሞ የጦር ኃይሎች ምክትል ጠቅላይ ኢታማዦር ሹም ሆነው ተሾመዋል። በተጨማሪም የፌዴራል ፖሊስ ኮሚሽነር እንደሻው ጣሰው ተነስተው በምትካቸው የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩት ኮሚሽነር ደመላሽ ገብረ ሚካኤል የፌዴራል ፖሊስ ኮሚሽነር ሆነው መሾማቸው ተገልጿል። ከዚሁ የሹመት ዜና ጋር በተያያዘ አማራ ክልል አዲስ ርዕሰ መስተዳድር ተሾሞለታል። በምክትል ርዕሰ መስተዳድር የአማራ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ የነበሩት አቶ አገኘው ተሻገር የክልሉ ርዕሰ መስተዳድር ሆነው ተሾመዋል። የክልሉ ምክር ቤት ይህንን ሹመት ያጸደቀው ክልሉን ቀደም ሲል ይመሩት የነበረው አቶ ተመስገን ጥሩነህ አሁን ባለው የሀገሪቱ ወቅታዊ ሁኔታ ለሌላ የስራ ኃላፊነት መፈለጋቸውን ተከትሎ ጥያቄ በማቅረባቸው መሆኑን በመጥቀስ የሀገር ውስጥ መገናኛ ብዙሃን ዘገባ አስነብበዋል። የጠቅላይ ሚኒስትር ጽህፈት ቤት ይፋ ባደረገው መረጃም አቶ ተመስገን ጥሩነህ የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ሆነው ተሾመዋል። የብሔራዊ መረጃና ደህንነት አገልግሎት ኃላፊ የነበሩትን ኮሚሽነር ደመላሽ ገብረ ሚካኤልን ደግሞ የፌዴራል ፖሊስ ኮሚሽነር ሆነው መሾማቸው ታውቋል። የዩናይትድ ስቴትስ ተመራጭ ፕሬዝዳንት ጆ ባይደን ለአንድነትና ተከፋፍሎ የተራራቀን የፖለቲካ አካሄድ ለማቀራረብ የሚሰራ ንግግር ትላንት ምሽት አድርገዋል። ተመራጩ ፕሬዝዳንት የድል ንግግራቸውን ያደረጉት የዘንድሮ ምርጫ ውጤት ወደ እርሳቸው ማጋደሉ ከተነገረ ከሰዓታት በኋላ ነበር። ምክትላቸው ካሚላ ሃሪስም በተስፋና በማነቃቃት ቃላት የተሞላ ንግግር አሰምተዋል። በዘንድሮ ምርጫ ውጤት ላይም ትውልዳቸው አፍሪካ የሆነ አሜሪካውያን ከፍ ላሉ የህዝብ ውክልና ቦታዎች ደርሰዋል። የኢትዮጵያ ልጆችም አሉበት። ተቀማጩ ፕሬዝዳንት ውጤቱን እስካሁን ባይቀበሉትም ለተመራጩ ፕሬዝዳንትና ለምክትላቸው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ ከመላው ዓለም የደስታ መልእክቶች እየደረሷቸው ነው። የጀርመን ጠቅላይ ሚኒስትር ቦሪስ ጆንሰን፣ የጀርመን ቻንስለር አንጌላ መርከል፣ የደቡብ አፍሪካ ፕሬዝዳንት ሙን ጄኢን እና ሌሎች መሪዎችም ደስታቸውን በመግለጽ አብረው ለመስራት ዝግጁ መሆናቸውን እየተናገሩ ነው። በሌላ በኩል የፕሬዝዳንት ዶናልድ ትራምፕ ደጋፊዎች እነዚህን የደስታ መግለጫዎች በበጎ አልተመለከቷቸውም። በውጭ ሀገር መሪዎች እየተሰጡ ያሉ የፈጠኑ የእንኳን ደስ ያላችሁ መልእክቶች በአሜሪካ ጉዳይ ጣልቃ መግባት ነው እያሉ ነው። ድምጹን ከሰጠው ከ150 ሚሊዮን መራጭ ባይደን እስካሁን 74 ሚሊዮኑን በማግኘታቸው በህዝብ ድምጽ ቁጥር በዩናይትድ ስቴትስ ዴሞክራሲ ታሪክ ውስጥ ሊገዳደራቸው የሚችል ማንም እንደሌለ ተነግሯል። ምንም እንኳን ትራምፕ በብዙ ወሳኝ ግዛቶች ውስጥ በምርጫ ውስጥ የሰፋ መጭመርበር ተካሂዷል እያሉ መክሰሳቸውንና ዘመቻቸው በፍርድ ቤቶች የክስ ዶሴዎችን መክፈቱን ቢቀጥልም ሪፐብሊካን አጋሮቻቸውና የምርጫ ኮሚሽን ባለስልጣናትን ጨምሮ ብዙዎች የፕሬዝዳንቱን አቋም አልደገፉላቸውም። በሌላ በኩል ትላንት ምሽት የባይደን ሃሪስ ደጋፊዎች የሀገሪቱን ትላልቅ ከተሞችና ጎዳናዎች አጥለቅልቀው ውለው አምሽተዋል። አድማጮች፣ የአሜሪካን ምርጫና ውጤት የተመለከተ ሰፋ ያለ ዘገባ ከዜናው በኋላ እናስደምጣችኋለን። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ትላንት ከጠቅላይ ሚኒስትር አብይ አህመድ ጋር በትግራይ ክልል ስላለው ውጥረት በስልክ ባደረጉት ውይይት በሰዎች መሞትና በተፈጠረው ውጥረት ሀዘናቸውን መግለጻቸውን ጽህፈት ቤቱ ለዘጋቢዎች ባስተላለፈው መልእክት አስታወቀ። ይህን የስልክ ውይይት ተከትሎም የምስራቅ አፍሪካ የልማት በየነ መንግስታት ኢጋድ ውስጥ ባላቸው ኃላፊነት ለሱዳኑ ጠቅላይ ሚኒስትር አብደላ ሐምዶክ እንዲሁም ለአፍሪካ ህብረት ኮሚሽን ሊቀመንበር ለሙሳ ፋኪ መሐመድ ባቀረቡት ጥሪ ሁኔታውን ለማስተካከል እንዲሰሩ አሳስበዋል። ውጥረቱን ለማስተካከል ኢጋድና የአፍሪካ ህብረት ለሚያሳዩ ተነሳሽነት የተባበሩት መንግስታት ድርጅት ድጋፉን እንደሚሰጥም ገልጸዋል። ዩናይትድ ስቴትስ ውስጥ ባለፈው ሳምንት በቀን 100 ሺህ ሰዎች በኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን አሁን ይህ ቁጥር 128 ሺህ ተጠግቷል። ዛሬ ከ100 ሺህ በላይ ቁጥር የተመዘገበበት አራተኛ ተከታታይ ቀን መሆኑ ነው። የኮቪድ-19 ሞት ቁጥርም እያሻቀበ ባለበት ሁኔታ በመላ ዩናይትድ ስቴትስ ለቫይረሱ የሚጋለጠው ሰው ቁጥርም በከፍተኛ ሁኔታ እየጨመረ ሲሆን አጠቃላዩ የኮሮና ቫይረስ ተያዥ ቁጥር ወደ 10 ሚሊዮን እየተጠጋ መሆኑን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ጠቁሟል። በተለይ በመካከለኛ ምዕራብና ደቡባዊ ግዛቶች ውስጥ ኮቪድ በእጅጉ በመስፋፋቱ ምክንያት ሆስፒታሎች እየተጨናነቁ መሆናቸውን ከአካባቢው የሚወጡ ሪፖርቶች ይናገራሉ። ወደ 8 ሚሊዮን የሚጠጋ ሰው በኮሮና ቫይረስ የተያዘባት ህንድ ትላንት ብቻ ከ50 ሺህ በላይ አዳዲስ ተጋላጮችን የመዘገበች ሲሆን ከ600 በላይ ሰው ከኮቪድ-19 ጋር በተያያዙ ህመሞች ምክንያት በአንድ ቀን ሞተውባታል። ፈረንሳይ፣ ኢጣሊያና ሩሲያም ትላንት የመዘገቧቸው የኮሮና ቫይረስ ተጋላጮች ቁጥር እስካሁን አጋጥመው የማያውቁ መሆናቸው ተገልጿል። ከትላንት ጀምሮ እንግሊዝ ለአራት ሳምንት፣ ግሪክ ለሶስት ሳምንት ሙሉ በሙሉ ዘግተዋል።
ጤናስጥልኝ ክብራትና ክብራን የራዲዮ መጽሔት ታዳሚዎች፣ እሁድ ጥቅምት 29 2013 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን በመጽሔት ወግ መሠረት ሳምንቷን ምርጥ ግጥም እናስቀድም። በልጣችሁ ተገኙ። ወርዶ የሚያዋርድ፣ ንቆ የሚያናንቅ፣ አድፎ የሚያቆሽሽ፣ ቢያጸዱት የማይለቅ፣ ቢገጥማችሁ ድንገት መሰሪ ክፉ ሰው፣ ዘለፋ የሚያበዛ ስብና የጎደለው፣ በልጣችሁ ተገኙ። ወደ ታች ሳትወርዱ ይንክ ባለልሱ በጉልቻ ምዱ ሰዓት እየተፋ ንዶ እየከሰመ በተዘጋ ሐሳቡ ሰርክ በጨለመ ገጣሚው ሳምሶን ደምስ የተፈራ ባደረሰን የሳምንቷ ምርጥ ግጥም የምሽቱን የራዲዮ መጽሔት ቅንብር ጀምረናል። ሳምሶንን ላደረሰን ግሩም ግጥሙ አመሰግናለሁ። በተከታዩ ሙዚቃ ወደ ቀዳሚው የምሽቱ ቅንብር እንሻገር። የውቁን ሙዚቃ ቀማሪ ፕሮፌሰር አሸናፊ ከበደን ባለዋሽንቱን ረኛ የተሰኘ ሙዚቃ ሌላው ውቁ ቀማሪና የረቂቅ ሙዚቃ ተጫዋች ግርማ የፍራሻዋን ተጫወተው ነበር የሰማ ነው። እናመሰግናለን። አሁን አድማጮች በቀጥታ ወደ ቀዳሚው ዝግጅታችን የቀድሞ የዩናይት ስቴትስ ምክትል ፕሬዚዳንት ጆ ባይደን አሁን 46ኛ የዩናይት ስቴትስ ፕሬዚዳንት ሆነው ተመረጡ። በምርጫው አሸናፊ መሆናቸው ከተነገረ በኋላ የመጀመሪያቸው የሆነውንና በትላንትናው ምሽት ለአሜሪካ ሕዝብ ያደረጉትን ንግግር ተከታትለናል። እናሰማችሁ። ሰለሞን አባተ ነው አሰናድቶ ያቀረበልን።
የዘንድሮው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ አሸናፊ ዴሞክራቲኩ ጆዜፍ ሮቢኔት ባይደን መሆናቸው በተነገረ በጥቂት ሰዓታት ውስጥ የሀገሪቱ ትላልቅ ከተሞች አደባባዮች ደስታቸውን ለመግለጽ በወጡ ሰዎች ተጥለቀለቁ። የትንቅንቅ ግዛቶች ሆነው በቆዩት ፔንሲልቬኒያ እና ኔቫዳ ባይደን ከእንግዲህ ተፎካካሪያቸው ተቀማጩ ፕሬዚደንት ዶናልድ ትራምፕ አሻቅበው ሊዘልቁት በማይችሉት ልዩነት እየመሩ መሆናቸውን ዋና ዋና የመገናኛ ብዙሃን አውታሮች አወጁ።
የዚች ሀገር ሕዝብ ተናገረ። ድሉን ለእኛ አጎናጽፏል። ግልጽ ድል፣ አሳማኝ ድል፣ ድል ለእኛ ለሕዝብ።
ዊ ዘ ፒፕል ከ240 ዓመት በላይ ዕድሜ ያለው የዩናይትድ ስቴትስ ሕገ መንግሥት የሚከፈትበት ሐረግ ነው። እኛ ሕዝቡ ተመራጭ ፕሬዚደንት ጆ ባይደን መኖሪያቸው ከሆነችው የዴላዌሯ ዊልሚንግተን ከተማ አደባባይ የድል አድራጊ ንግግራቸውን ለሀገራቸውም ለዓለምም ሲያሰሙ እጅግ በመረረውና በተካረረው የፕሬዚደንታዊ ፉክክር ዘመቻ ወራት የቆሳሰለችውና የተከፋፈለችው ሀገር ጠባሳዎቿን እንዲያሽሩ ወደ አንድነቷ እንድትሰበሰብ ተጣርተዋል። ለባይደን ደጋፊዎች ባሰሙት ጥሪም አንዳችን ለአንዳችን እንቅፋት አንሁን ብለዋል።
ይህ አሜሪካ ውስጥ ጭራቅ በመፍጠር የጨለመ ዘመን እዚህ አሁን ያብቃ።
ባይደን ለመጪ የአስተዳደር ጊዜያቸው መሠረት ሲያነጥፉም ፕሬዚደንትነታቸው ለሁሉም አሜሪካውያን እንደሚሆን ቃል ገብተዋል። የጋራ ያሏቸውን ፈተናዎችም አንስተዋል።
ቫይረሱን የመቆጣጠር ፍልሚያ፣ ብልጽግናን የመገንባት ፍልሚያ፣ የቤተሰቦቻችሁን ጤና መጠበቅ የማረጋገጥ ፍልሚያ፣ በዚች አገር የዘር ፍትህን የማስፈንና ተቋማዊ ዘረኝነትን ነቅሎ የማስወገድ ፍልሚያ፣ የአየር ንብረቱን ተቆጣጥሮ ምድራችንን የማዳን ፍልሚያ፣ ጨዋነትን መልሶ የማስፈን፣ ዲሞክራሲን የመጠበቅ እናም በዚች አገር ውስጥ ሁሉም ፍትሐዊ ድርሻ እንዲኖረው የማድረግ ፍልሚያ።
የባይደን ድል የተነገረው ፔንሲልቬኒያ ላይ ባገኙት ድምፅ ብልጫ በኋላም በኔቫዳ በተደገፈው ውጤት ቢሆንም ገና ባልተጠናቀቁ የድምፅ ቆጠራዎች እርሳቸው እየመሩ ባሉባቸው ጆርጂያና አሪዞና ግዛቶችም ካሸነፉ የድላቸውን መሰረት ይበልጥ እንደሚያጠናክሩላቸው የዴላወር ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዴቪድ ሪድላውስ ለቪኦኤ ተናግረዋል።
የባይደን ዘመቻ ሰፊ ጥምረትን ስለመፍጠሩ ምንም ጥያቄ የለም። ለማሸነፍ የነበራቸውን ዝንባሌ፣ መገልበጥ የነበረባቸውን ብዙ ግዛቶች መገልበጥ ችለዋል።
ለውጤቱና ዙሪያ ገባውን እየሆነ ስላለው ሁሉ ፕሬዚደንት ትራምፕ ብዙም ትኩረት አልሰጡትም። ወደ ጎልፍ መጫወቻ ማሳቸው ሄደው እዚያው ጎልፍ ሲጫወቱ ነው የዋሉት። አንድ ጊዜ ብቻ በብዙ አሸንፍ ያለሁ የምትል ትዊት ከማውጣታቸው በስተቀር አደባባይ ላይ እምብዛም አልታዩም። የፊታችን ጃንዋሪ 20 ተመራጩ ፕሬዚደንት ጆ ባይደን ከመጀመሪያዋ ሴት ምክትል ፕሬዚደንት ካማላ ሃሪስ ጋር ስራቸውን በይፋ ይረከባሉ።
What a testament it is to Joe's character that he had the audacity to break one of the most substantial barriers that exists in our country and select a woman as his vice president.
በሀገራችን ጸንተው ከኖሩት ግዙፍ ደንቃራዎች አንዱን ሰብሮ ለምክትል ፕሬዝዳንትነት ሴት ለማጨት መድፈር ጆ ስላለው ምግባር ምንኛ ታላቅ ምስክር ነው።
ትራምፕ ሽንፈታቸውን የመቀበል አንዳችም አዝማሚያ እስካሁን ባያሳዩም አንዳንድ የዓለም መሪዎች ግን ለተመራጩ ፕሬዝዳንት የደስታ መግለጫ ከመላክ አልቦዘኑም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ላይ ባሰፈሩት መልእክት ለተመራጭ ፕሬዚደንት ጆ ባይደን እና ምክትል ፕሬዚደንት ካማላ ሃሪስ ስለ ታሪካዊው ድላችሁ እንኳን ደስ አላችሁ ሁላለሁ። ኢትዮጵያ ከእናንተ ጋር በቅርበት ለመስራት ዝግጁ ነች ብለዋል። የደስታ መግለጫቸውን ከማንም ቀድመው ያወጡት ወትሮ የፕሬዚደንት ትራምፕ ወዳጅ እንደሆኑ የሚነገርላቸው የእንግሊዝ ጠቅላይ ሚኒስትር ዩናይትድ ስቴትስ ከማንም በላይ አስፈላጊ ወዳጃችን ነች፣ ከአየር ንብረት እስከ ንግድና ደህንነት የጋራችን በሆኑ ጉዳዮች ላይ ለመስራት ዝግጁ ነን ብለዋል። ከመጀመሪያዎቹ አንዱ የሆኑት የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶም ካናዳና ዩናይትድ ስቴትስ በዓለም ደረጃ ሲታይ እጅግ ልዩ የሆነና የላቀ ግንኙነት ያላቸው ሀገሮች ናቸው። የምንጋራው መልክዓ ምድር፣ የጋራ ጥቅሞቻችን፣ የጠለቁ የግል ግንኙነቶች፣ እጅግ ጠንካራው የመጣኔ ሀብት ትስስራችን የልብ ወዳጅ ሸሪክና አጋር ያደርጉናል ብለዋል። ከተመራጭ ፕሬዚደንት ባይደንና ከተመራጭ ምክትል ፕሬዚደንት ሃሪስ ከአስተዳደራቸውና ከተወካዮች ምክር ቤቱ ጋር የዓለምን ፈተናዎች በምንጋፈጥባቸው ጉዳዮች ላይ ለመስራት ተዘጋጅተናል ሲሉ አክለዋል ትሩዶ። የጀርመን ቻንስለር አንጌላ መርከልም በትብብር ለመስራት ዝግጁ ነን ብለዋል። አትላንቲክ አቋራጭ ጓደኝነታችን የማይተካ ነው። የዘመናችንን የገዘፉ ፈተናዎችን እናሸንፋለን ብለዋል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን የዛሬን የዓለም ፈተናዎች ለማሸነፍ የምንሰራው ብዙ አለ፣ አብረን እንስራ ብለዋል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒና የቲቤት መንፈሳዊ መሪ ዳላይ ላማም የደስታ መግለጫዎቻቸውን ከላኩት መካከል ናቸው። ዳላይ ላማ ባይደን ምክትላቸው የሆኑ ዘንድ ሴት በመምረጣቸው አሞግሰዋቸዋል። የሆላንድ፣ የካታር፣ የግብጽ፣ የዩክሬን፣ የሊባኖስ፣ የኖርዌይ፣ የግሪክ መሪዎች ለባይደንና ለሃሪስ መልእክቶቻቸውን ትናንት አድርሰዋል። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ የሞቀ የደስታ መግለጫ እስካሁን ለተመራጩ ፕሬዚደንት ባይለቁም ትውልደ ህንድ የሆኑት ሃሪስ ተመራጭ ምክትል ፕሬዚደንት በመሆናቸው ግን የተሰማቸውን ኩራት ተናግረዋል። ቀድመው መልእክቶቻቸውን ካሰሙት ጎን ለዚህ ጉዳይ ላለመጣደፍ የወሰኑም ጥቂት አይደሉም። የሜክሲኮ ፕሬዚደንት አንድሬስ አማኑኤል ሎፔዝ ኦብራዶር በሕግ የተያዙት ጉዳዮች ፍጻሜ እስኪያገኙ መቆየት እንመርጣለን ብለዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና ሳዑዲ አረቢያም እስካሁን ዝምታን መርጠዋል። አሜሪካ ምናልባት ወደ ተራዘመ የምርጫና የፍርድ ቤት እሰጥ አገባ ትዘልቅ ይሆናል የሚል ስጋት በብዙ የአውሮፓ ሀገሮች ውስጥ ነግሶ ሰንብቷል። ቀድሞ ታሪክ ያስተማራቸውን ስህተት ላለመድገም መጠንቀቅን የመረጡ አሉ። የዛሬ 20 ዓመት በፕሬዚደንት ቡሽና በዴሞክራቲክ ተፎካካሪያቸው አልጎር መካከል ለአምስት ሳምንታት የዘለቀው የፍርድ ቤት ሙግት ከመጀመሩ በፊት ተሽቀዳድመው ለቡሽ እንኳን ደስ ያለው መልእክት ያስተላለፉት የያኔው የጀርመን ፕሬዚደንት ነገሩ የማያልቅ መሆኑን ሲረዱ ቀድሞ ያስተላለፉትን መልእክት ለመሳብ ተገደው ነበር። ይሁን እንጂ ትናንትና ዛሬ ለባይደንና ለሃሪስ እየደረሱ ያሉ መልእክቶችን የላኩ መሪዎች አካሄድ የሚጠቁመው የምርጫው ውጤት ከፍርድ ቤት በፊትም ያለቀ ጉዳይ ነው ብለው ማመናቸውን ነው። ፕሬዚደንት ትራምፕ ግን ውጤቱን ባለመቀበላቸው እንደጸኑ ናቸው። ወደ ዳኛ እንደሚሄዱም ደጋግመው ተናግረዋል። ይህ በእንዲህ እንዳለ የአየርላንዱ ታውይሲች ጠቅላይ ሚኒስትር ማለት ነው ማይክል ማርታን ባስተላለፉት መልእክት ብርቱ ስራቸውና ምጡቅ አእምሯቸው አሜሪካን ኃያል ያደረጋትን ብዝሃነቷን ያበለጸገውን ሁሉ ስላደረጉ የአይሪሽ ሴቶችና አይሪሽ ወንዶች ሁሉም ትውልዶችና የእነርሱም ቅምቅድም አያቶች እንደምንኮራ ሁሉ አየርላንድ በጆ ባይደን መመረጥ ትኮራለች ብለዋል። ጆ ባይደን ስረ መሰረታቸው ሲመዘዝ ትውልዳቸው ከአየርላንድና ከኢንግላንድ ነው። ይህ በእንዲህ እንዳለ ግን ለባይደን የደስታ መግለጫዎቻቸውን ባጎረፉ የውጭ መሪዎች ቅር የተሰኙ የፕሬዚደንት ትራምፕ ደጋፊዎች አድራጎቱን በአሜሪካ የምርጫ ሂደት ውስጥ ሆን ብሎ ጣልቃ የመግባት ያህል ነው ሲሉ ወቅሰዋል። እንዲህ መጣደፍ አግባብ አልነበረም ብለዋል። የደህንነት ፖሊሲ ማዕከል የሚባለው የትራምፕ ወጋኝ ተቋም ተንታኝ ካይላ ሻይድለር አሜሪካ ግን በአንድ በኩል ስትፈነጥዝ ውላ አምሽታለች እስከ ውድቅት ሌሊት፣ በአንድ ወገን ደግሞ ስትቆዝም አሳልፋለች። የትናንትናውን ዕለት ጃን ፊላዴልፊያ ፔንሲልቬንያ የነበረው ፈንጠዝያ ተካፋይ ነበሩ። ባይደንን ይደግፋሉ።
የታሪክ አካል ለመሆንና ድምፄን ማሰማት እፈልጋለሁ። እዚህ ተገኝቶ መሳተፍ በሕይወት አንዴ የሚገጥም ነው። የኮቪድ ፈተናዎች አሉ። ሰዎች መራራቃችሁ ይሰማችኋል። ይህ ደግሞ ለመገናኘት ጥሩ አጋጣሚ ነው።
የትናንትናው ዕለት በይዘትና በቅርጹ በታሪክ ልዩ መዝገብ የሚሰፍር ሆኖ አልፏል። ትንቅንቁ ግን አልቆምም፣ ይቀጥላል። ይህ በእንዲህ እንዳለ ታዲያ በየደረጃው በተካሄዱ የአሜሪካውያን እንደራሴዎቻቸውን የመምረጥ ብርቱ ክንዋኔ ውስጥ የጎሉ ትውልድ አፍሪካም ነበሩ። የመረጡም የተመረጡም ቢያንስ ከፍላሉ የህዝቡ ክልና ቦታዎች የተወዳደሩ ብዙ ናቸው። ትውልደ ኢትዮጵያው ኦባላ ኦባላ ብዙ የህይወት ገጠመኞችና ታሪክ ያላቸው ሰው ናቸው። ጋምቤላ አድገው በብዙ ፈተናዎች ውስጥ ተሻግረው አሁን ለሚኒሶታዋ ኦስተን ከተማ ምክር ቤት አባልነት ተመርጠዋል። ይሆናል ተብሎ የማይታሰብ ጉዞ ብለዋል አንዳንዶች። በአሜሪካ ሁሉም ይቻላል። በኒውዮርክ፣ ኮሎራዶ፣ ሌሎችም ቦታዎች ተወዳደሩ ሌሎች ትውልደ ኢትዮጵያ አሉ። የዩናይትድ ስቴትስ የዘንድሮ ምርጫ ታሪክ ይቀጥላል።
ሰለሞን አባተን ለዝግጅቱ አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕሰ ጉዳይ ጋር ያቆየናል። ውይይት ምርጫው ከተካሄደ ቀናት በኋላ ውጤቱ የዲሞክራቲክ ፓርቲ እጩ የቀድሞ ምክትል ፕሬዚዳንት ጆ ባይደን አሸናፊ መሆናቸው ቀደም ብለን በመግቢያው እንደጠቆምነው በትላንትናው ዕለት ይፋ የተደረገበትንና በትይዩም የሪፐብሊካኑ ተቀናቃኛቸው ፕሬዚዳንት ዶናልድ ትራምፕ በበኩላቸው ምርጫው አላበቃም፣ ውጤቱም ተጭበርብረዋል ሲሉ እከሳለሁ፣ ዳግም ቆጠራም ይካሄዳል ያሉትን የምርጫ ውጤትና ቀጣዩን ምዕራፍ የምንፈትሽበት ውይይት ነው።
ፍቅሬ ለማ እባላለሁ። በአሁኑ ሰዓት ዋሽንግተን ስቴት በሚገኘው የዊትማን ኮሌጅ የህግና ዓለም አቀፍ ግንኙነት መምህር ነኝ። ወደዚህ ወደ ዋሽንግተን ስቴት ከመምጣቴ በፊት ሺካጎ ኢለኖይ በሚገኘው የኖርዝ ዌስተርን ዩኒቨርሲቲ ለሁለት ዓመታት አፍሪካን ስተዲስ ፕሮግራም ባልደረባ ሆኜ በመምህርነት አገልግያለሁ። ከዛ በፊት እንግዲህ አዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት መምህር ነበርኩኝ። የህግና አስተዳደር ትምህርቶች ኮሌጅም ዲን ሆኜ ለሁለት ዓመት አገልግያለሁኝ። ቻሎላ ስለጋበዝከኝ ከልብ ነው የማመሰግነው። ለእኔ ታላቅ ክብር ነው።
በጣም አመሰግናለሁ ዶክተር ሰለሞን። በዚህ ፕሮግራምም የመጀመሪያው ስለሆነ ከአድማጮች ጋር በቅርቡ ለማስታወቅ ያህል ነው። የዩናይትድ ስቴትስ ፕሬዚዳንታዊ ምርጫን ወደሚመለከት ውይይት ነው የምወስደው። ወትሮ በዕለቱና በማግስቱ የሚታወቀው ውጤት አንዳንድ ግምቶች ቀደም ብለው ቢሰሙም ከአራት ቀናት በኋላ ብዙ አስደግድጎ ነው ይፋ የተደረገ። እስኪ መሰረቱን እንመልከት። ለውጤቱና ለቆጠራው መዘግየት ምክንያቱ ምንድን ነው ይላሉ?
በትክክል እንደገለጽከው አሜሪካ ማክሰኞ ጥቅምት 24/2013 ዓመተ ምህረት በእኛ ሀገር አቆጣጠር ኖቨምበር 3/2020 በጎርጎሮሳውያን አቆጣጠር አጠቃላይ ምርጫዎች አካሄዳለች፣ የፕሬዚዳንታዊ ምርጫን ጨምሮ። ይህ በየአራት ዓመት የሚካሄደው 59ኛው የፕሬዝዳንታዊ ምርጫ ዙር ነው። እንግዲህ ይህንን ፕሬዝዳንታዊ ምርጫ ለየት የሚያደርገው ብዙ ጉዳዮች አሉ። ለእጩነት ከቀረቡት ጥንዶች ወይም ቲኬት ማንነት ብንጀምር ታሪክ የተሰራበት የምናገኘው የመጀመሪያዋ ሴት በምክትል ፕሬዝዳንትነት ተወዳድረው አሸንፈዋል። እኚሁ ሴት ደግሞ የመጀመሪያዋ ነጭ ያልሆኑ ወይም በግማሻቸው ጥቁር የሆኑ በመሆንም ታሪክ ተሰርቷል። እንዲሁም ደግሞ ቀደም ሲል በምክትል ፕሬዝዳንትነት ያገለገሉ ሰው እጩ ሆነው ኢንከምበንቱን ወይም በወቅቱ እያገለገለ ያለን ፕሬዚዳንትንም በማሸነፍ ታሪክ የተሰራበት ነው ማለት ይቻላል። ሌሎችም በጣም ብዙ ጉዳዮች አሉ መዘርዘር የሚቻሉ ይህንን ምርጫ ለየት የሚያደርጉት ከዚህ በፊት ከተካሄዱ ምርጫዎች መካከል ማለት ነው። በዋነኝነት ግን ምርጫውንም ወጠራውንም መዘግየቱንም ለየት እንዲል ያደረገው በአሁኑ ሰዓት አሜሪካ ውስጥ ከቁጥጥሩ ውጪ በሚባል ሁኔታ እየተሰራጨ የሚገኘው የኮሮና ቫይረስ በሽታ ነው፣ ወረርሽኝ ነው። እናም ዘንድሮ ምርጫ በአሁኑ ምርጫ ወይም የተለያዩ ስቴቶች የቅድመ ምርጫ ወይም ኤርሊ ቮቲንግ እና በፖስታ የሚደረግ ምርጫን አስፍተዋል። ስለዚህ በአሁኑ ሰዓት አሜሪካ በዚሁ የፌዴራላዊ መንግስት አወቃቀሯ በምትከተለው ምክንያት እና የተለያዩ ክፍለ ግዛቶች የተለያየ ምርጫ ህግ ስላላቸው በአቆጣጠሩም ላይ ውጤቱንም በመዘገብ ላይ የተለያየ የጊዜ ሁኔታ ወይም ሊከፍሏል። በዋነኝነት ግን የምርጫው ውጤት በተለይ ደግሞ በምርጫው ቀን ሳይዘገብ ቆየበት ዋነኛው ምክንያት ወደ 100 ሚሊዮን የሚጠጋ በነገራችን ላይ ወደ 146 ሚሊዮን በላይ አሜሪካውያን በምርጫው በመሳተፍ ክብረ ወሰን ተመዝግቧል። ይህም አንድ ጉዳይ ነው። ቅድም እንዳለው ለየት ከሚያደርጉት ከዚህ ቀደም ከተደረጉት ምርጫዎች መካከል እና ወደ 100 ሚሊዮን የሚጠጋው ሰው ወይ በፖስታ ወይንም ደግሞ ቀደም ብሎ በአርሊ ቮቲንግ ድምፁ ሰጥቷል። ይህም ደግሞ ቅድም እንዳልኩት ከወረርሽኙ ራስን ለመጠበቅ በተደረገ ጥንቃቄ ታሳቢ በማድረግ ምክንያት ነው እና እነዚህ ቀደም ሲል የተሰጡ ምርጫ ድምፆች የሚቆጠሩበት ጊዜ የሚቆጠሩበት ክፍለ ጊዜ ከክፍለ ግዛት ወደ ክፍለ ግዛት ይለያያል። አሁን ለምሳሌ እዚህ አንዴ ዴሞክራት አንዴ ሪፐብሊካን የሚመርጡ የሚወላውሉ ወይም ስዊንግ ስቴት የምንላቸው እንደነ ፔንስልቬኒያ ያሉ ክፍለ ግዛቶች በተለይ ውጤቱን የሚወሰነው ዛሬ የፔንስልቬኒያ ክፍለ ግዛት ውጤት ሲገለጽ ነው። እነዚህ ቀደም ሲል የተሰጡ ወይም በፖስታ የመጡ ምርጫ ድምፆችን በእለቱ በምርጫው አስቀድመው መቁጠር አይቻልም ነበረ። እንግዲህ በነገራችን ላይ ይሄ ጉዳይ ከዚህ በፊትም ተነስቶ አከራካሪ ነበረ በዛው የክፍለ ግዛቱ የህግ አውጪ ዘንድ የክፍለ ግዛቱ ህግ አውጪ ግን በአንድ የሪፐብሊካን ፓርቲ ዶሚኔት የተደረገ ወይም እንትን ስለሆነ እነዚህ ሰዎች ያንን ህግ ለማውጣት አልፈለጉም። ስለዚህ በዛ ምክንያት መዘግየት ተፈጥሯል እና የዛ ምርጫ የቆጠራው መዘግየት ደግሞ የምርጫው ውጤት ቶሎ እንዳይገለጽ አድርጎታል ማለት ነው። የፖስታ አገልግሎት መቀላጠፍ ላይ ለውጥ ተከስቷል፣ መዘግየት ተከስቷል የሚሉ ጉዳዮች አሉ። በተለያየ ሁኔታ ክስም ቀርቦ መርማሪዎችን ፈታሾችን ሁሉ እስከ መላክ አስገድደው ቀርበውም ኃላፊው እንዲመሰክሩ እስከ ማድረግ ድረስ የተደረሰበት ሁኔታ ነው ያለው እና እነዚህ ሁኔታዎች ቆጠራው ውጤት የመዘግየቱን ያቆጣጠሩ ስርዓት የመዘግየቱን እና በዛ ምክንያት ደግሞ ውጤቱ ቶሎ እንዳይገለጽ በተለይ በዕለቱ እንዳይገለጽ ያደረገበት ሁኔታ ነው ያለው።
መልካም። ተደራራቢ ምክንያቶች መኖራቸውን ነው ያስረዱን ዶክተር ሰለሞን። የዘንድሮ የዩናይት ስቴትስ ፕሬዚዳንታዊ ምርጫ ቀደም ብሎ እንደገለጹት የወትሮው ገጽታ የለውም ወይም አልነበረውም ማለት ይቻላል። ብዙ መካረርና ውንጀላ ጭምር የበዛበት ነበር። በተለይ ፕሬዚዳንት ትራምፕ ቀደም ብለው ሲከሱ ነበር። አሁንም ውጤቱን አልቀበልም ብለዋል። ይልቁንም እስከ ጠቅላይ ፍርድ ቤቱ ድረስ ሊወስዱት እንደሚችሉ ነው የተናገሩት። እና ለመሆኑ እንዲህ ያለ ሁኔታ ሲፈጠር ምን አይነት ክስ ነው የሚቀርበው? የክሱስ ዓላማ ምንድን ነው? ምንድን ነው ማሳካት የሚፈልጉት? ውጤቱን በእርግጥ የሚቀይር ነገር ነው የሚከሰተው? ምናልባት ከዚህ ቀደም ከታዩ አጋጣሚዎች ጋርም የሚዛመድ ከሆነ አንዳንድ ነጥቦችን ቢያጋሩን።
ጥሩ ጥያቄ ነው። እንግዲህ በአሜሪካ ታሪክ ውስጥ ቢያንስ 4 ጊዜ እነዚሁ የምርጫ ውዝግብ የፕሬዚዳንታዊ ምርጫን በተመለከተ ውዝግብ ተከስቷል። የመጀመሪያው በ1876 እንደ አውሮፓውያን አቆጣጠር ዓመተ ምህረት የተካሄደው የእርስ በርስ ጦርነቱ ካለቀ ከ11 ዓመት ተደረገ ነበር። በዛ ወቅት እንግዲህ አሜሪካ ሪኮንስትራክሽን የሚባለውን ፔሪድ አልፋ ጥቁሮችን በባርነት ሲገዙ የነበሩትን ጥቁሮች ወደ ፖለቲካው ማዕቀፍ ለማምጣት የተለያዩ እርምጃዎችን ወስዳ ማስተካከያ እያደረገች ሽግግር እያደረገች የነበረችበት ጊዜ ነው እና እንግዲህ የእርስ በርስ ጦርነቱ ቁስሉም በደንብ አላገገመም ነበረ። በዛ ምክንያት መካረሩ አሁን እንደምናየው አይነት የፖለቲካዊ ጽንፈኝነት ወይም ፓርቲዛንሺፕ ብለን የምንለው ሁኔታ ነበር እና እንግዲህ በአሁኑ ሰዓት እነዚህ እንትኖች በተለያየ ሁኔታ ተፈተዋል። በመጀመሪያ ደረጃ በነገራችን ላይ በዋነኝነት ፖለቲካዊ ቢሆንም በተለይ ፍርድ ቤቶች የሚገቡት 2 ጉዳዮች ሲሟሉ ነው፣ ወይም አንድ ጉዳይ ለፍርድ ቤት ቀርቦ ተቀባይነት የሚያገኘው ከዛም ደግሞ ታይቶ ፍሬያማ የሚሆነው የመጀመሪያው የፍሬ ነገር ጭጥ መታየት አለበት፣ መኖር አለበት። የፍሬ ነገሩ ወይንም ተደርጓል የሚባለው ነገር እውነት መሆኑ በማስረጃ ደግፎ መቅረብ አለበት። ከዛ በኋላ ደግሞ በህግ የህግ ጉዳይ አለ። በህግ የተደገፈ መሆን አለበት ያ ጥያቄ እና በአሁኑ ሰዓት ያሉት ነገሮች ወደ 12 ክሶች እንደቀረቡ ነው ዘገባዎች የሚያሳዩት በተለያዩ ክፍለ ግዛቶች ማለት ነው። እና እስካሁን ድረስ ብዙዎቹ አንዳንዶቹ ራሳቸው የፕሬዚዳንት ትራምፕ የምርጫ ዘመቻ አንስቷል ክሱን ራሱ። አንዳንዶቹ ላይ ደግሞ ፍርድ ቤቶች ተቀባይነት ሰጧቸውም። ስለዚህ ፍርድ ቤት በነገራችን ላይ ተቀብሎ ያንን ጉዳይ ቀጠሮ ሰጥቶ ሌላኛውን ወገን ጠርቶ ማስረጃ መብሎ ውሳኔ ለመስጠት በመጀመሪያ ደረጃ ሙሉ በሙሉ አሳማኝ የሆነ ባይሆንም አትሊስት የሆነ ቢያንስ ቢያንስ የተወሰነ ምክንያታዊ ጥርጣሬ እንዲኖር የሚያደርግ ነገር መኖር አለበት እና ፍርድ ቤት በነገራችን ላይ አሁን እንደዚህ አይነት ጉዳዮች ሲቀርቡ በተለይ ምርጫን በተመለከተ ጊዜያዊ ትዕዛዝ እንዲሰጥ ነው የሚጠየቀው። የምርጫው ወጠራ እንዲቆም ወይንም የተቀረቡት ድምፆች እንዲለዩ እና መሰል ጥያቄዎችን ነው የሚሰጡት እና ክሱን እና ነገራችን ላይ የቀረቡት ክሶች እና አቤቱታዎች የተወሰኑት ገና ካሁኑ የፍሬ ነገርም የሕግም መሰረት የላቸውም ተብለው ውድቅ ተደርገዋል በፍርድ ቤቶች። ፍርድ ቤቶች ደግሞ ይሄንን ጊዜያዊ ትዕዛዝ ሰጠው ቆጠራው እንዲቆም ወይንም የተለያየ ነገር እንዲደረግ ትዕዛዝ የሚሰጡት በሌላኛው ወገን ላይ በሌላኛው ተከራካሪ ወገን ክሱ ወይም አቤቱታው በቀረበበት ወገን ላይ ተመልሶ ላይገኝ የሚችል ጉዳት የማያደርስ መሆኑ መረጋገጥ አለበት። እነዚህ በቀረቡት ክሶች ላይ ግን ያን ነገር የሚያሳይ ነገር እስካሁን ድረስ አልታየም። በዚህ ላይ ደግሞ በነገራችን ላይ እዚህ ጉዳይ ጋር ብዙ ጊዜ ተመሳስሎ የሚነሳው ለማነጻጸር ተንታኞች የሚጠቀሙበት አንድ ምክትል ፕሬዚዳንት አልጎር እና ፕሬዚዳንት ደብሊው ቡሽ መካከል የተደረገው በ2000 ዓ.ም የተካሄደውን ምርጫና እሱን ተከትሎ በፍሎሪዳ ለግዛት ላይ የተነሳውን ውዝግብ ነው። ይህ ውዝግብ በመጨረሻ በጠቅላይ በአሜሪካ ፌዴራል ጠቅላይ ፍርድ ቤት ውሳኔ መሰረት ነው እልባት ያገኘው። ግን ከ1000 በጥቂት ቁጥሮች በዘለለ ነው የተነሳው። ስለዚህ መቀራረብም ነበረ።
እንግዳይን ዶክተር ሰለሞን ፍቅሬ ለማን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ። ወግ ቢጤ ጀመር አድርጌ ነበር በመግቢያችን የፕሮግራሙን ጭብጥ ማስተዋወቅ የገታሁት። አንድ ነገር መስራት ጀምረው ብዙ ከቆዩና በርካታ ነገሮችም በሂደት ከተለዋወጡ በኋላ የተነሱበትን ዓላማ ለመጠየቅ ተገደው ያውቃሉ። በስኬትም ይሁን በገጠሙት ባልጠበቁት በዚህ ፈተና ያ የጀመሩት ስራ ከተነሱበት ግብ ብዙ አርቆት ለነገሩስ ለምን ነበር በመሰረቱ ይህን መስራት ጀምሬ የነበረው ሲሉ ግራ ተጋብተው ለአፍታ መነሻውን እንዲጠይቁና እንዲያስታውሱ የሚያስገድድ አጋጣሚ ኖሮት ይሆን? እንዲህ ያለው ነገር ታዲያ ከግለሰብ ውጥንነት ይልቅ የብዙዎችን ይልቁንም የሀገር ወይም የሚሊዮኖችን ህይወት የሚመለከት ሲሆን ያስከትል የሚችለውን ተጽዕኖም መገመት ይቻላል። የትም ስለማያደርሱ ነገር ግን የበረታ ዘላቂ ጉዳት ሊያስከትሉ ስለሚችሉ መንገዶች እናወራለን። ጉዳዩ መጀመሪያውኑ የጠራ ዓላማና ግብ ያልተቀመጠለት ወይም ከታሰበበት ስለማድረሱ አስቀድሞ በወጉ ያልተጠየቀ ወይም ያልተመረመረ ሲሆን ደግሞ ሊመጣ የሚችለውን ውስብስብ ጣጣ እንዲሁ ማየት አያዳግት ይሆናል። ዛሬ ይህንን እንጠይቃለን። ከሁለት ታዋቂ እንግዶች ጋር ወቅታዊ የኢትዮጵያ ጉዳይ ላይ ያተኮረ ውይይት መጀመሪያው ክፍል ይቀርባል። አሁን ወደ እንግዶቼና ወደ ውይይቱ ልሰዳችሁ። ደርዝ ያለው ወግ ማውጋት ወይም መስማት የሚያምረውን ያህል ካንጀት ጠብ የሚል ሁነኛ መከራከሪያ የሚቀርብበት ሙግትም ያንኑ ያህል ቀልብ ይገዛል። ስነ አመክንዮ የሙግት አደረጃጀት አገማገምና አሰናዘር
አላመክንዩ ማለት ምን ማለት ነው? ከእንደገና ደግሞ ምን ማለትስ አይደለም ብለን ደግሞ ብንጠይቅ አንዱን ጥያቄ በአዎንታዊና ባሉታዊ ብናገላብጠው አሉታዊው ልጀምር ምን ማለት አይደለም አሁን ለምሳሌ የሚለውን ነገር አንዳንድ ሰዎች ሙግት ወይንም ስናመክንዩ ሲባል እንደ ጭቅጭቅ ይመስላቸዋል ንትርክ እና እንደዛ ነገር አይደለም ይሄ እንደውም በትልልቅ የትምህርት ተቋማትም ውስጥም ትምህርት ይሰጣል ለምሳሌ በድራማ በሌክቸር መንገድ ይሰጣል በውይይት ይሰጣል በጥያቄና መልስ ይሰጣል ልክ እንደዛ በሙግትም ይሰጣል ማለት የራሱ አካሄድ ወይንም ደግሞ ቦይ ተተቀይሶለት የተለያየ አቋም ያላቸው ሰዎች የተለያየ ሪዮት ዓለም የሚከተሉ ሰዎች እንዲከራከሩ ይደረጋል እና አድማጩ ደግሞ ነገሩን ግራና ቀኝ በደንብ አርጎ እንዲያይ እድል ይሰጣዋል ማለት ነው ስለዚህ እንግዲህ ሎጂክ ስንል ወይንም ስናመክንዩ ስንል ጭቅጭቅ ማለት ንትርክ ማለት እንዳልሆነ መታወቅ አለበት ብየላለሁ ሌላው ደግሞ ምንድነው አንዳንድ ሰዎች ምን ይላሉ ስናመክንዩ በአብዛኛው ስሜትን ይገላል ወደ እውነት ላይ ብቻ ፎከስ ስለሚያደርግ ስሜታዊነትን ያዳፍናል አይነት ነገር የሚሉ ሰዎች አሉ። አዎ ያም ደግሞ እኔ ትክክል አይመስለኝም። እንደውም እንግዲህ በፍልስፍናው ዓለም የፍልስፍና አንዱ ሎጂክ የሚባለው ፍልስፍና እንግዲህ ሁለት ትልልቅ ክፍሎች አሉት። አንደኛው ሜታፊዚክስ ይባላል ሌላው ኢፒስቴሞሎጂ ይባላል። ስለ ስነ ዕውቀት የሚተነትን ያጠና ክፍል አለ። ከእንደገና ስለ ኑባሬ ወይንም ስለ ሜታፊዚክስ ስለምንለው ነገር የሚያጠና ክፍል አለ እና ሁለቱም ግን የሚሰሩት ግን ሎጂክ ግን የጀርባ አጥንቱ ነው ማለት ነው። ሜታፊዚክሱንም ኢፒስቴሞሎጂውንም ወይንም ስነ ዕውቀቱንም ስለ ኑባሬ የምናጠናውንም ነገር የምናጠናበት ሎጂክን ተከትለን የምናጠናበት ነገር ነው እና እንግዲህ ጥንት ግሪካውያን ሎጂክን እንትን ሲሉ እንደውም የንግግር ሬቶሪክ የሚባል ነገር ነበራቸው እና በንግግር በሚጠናበት ጊዜ ሬቶሪክ በሚካሄድበት ጊዜ ሶስት ነገር ሶስት አንጎ አለ ወይንም አጽቅል እንለው እንችላለን በግዝ ምናልባት ትክክል ከሆነ ለምሳሌ ኤቶስ አለ ፓቶስ አለ ሎጎስ የሚባል ነገር አለ ይላሉና ኤቶስ የሚሉት ነገር የተናጋሪው ታማኒነቱ ሰውየው ታማኒ ሲሆን ነው ልንሰማው የምንችለው አለ አይደለም ሊደመጥ የሚገባው ነው ወይ በርሰ ጉዳዩ ላይ ውቀት አለ ወይ ስነ ምግባሩ ጥሩ ነው ወይ ዋሹ አይደለም ወይ የሚለውን ነገር እሱን የምናይበት ነገር ነው አንዳንድ ጊዜ አንዳንድ ነገር ሰዎች ልናደምጣቸው ማንፈልጋቸው ሰዎች አሉ ምን ማለት ነው ኤቶሱን አጥቷል ማለት ነው ያ ሰው ለኛ እንደ ክሬደንሻል አይደል ወይንም ደግሞ ሪሊያብል ታማኒ ሰው አይደለም ማለት ነው ሌላው ፓቶስ የምንለው ነው ነገር ነው ፓቶስ የምንለው በቃላት አመራረጥ ያረፍተ ነገሩ አሰካክ የእጁን የሚያወራጭበት መንገድ ፊቱን ቅጭም ያረገ ምናምን ወይ ድምጹን ደግሞ ወደ ላይ ወደ ታች የሚያረግበት የሚባለው የፓቶስ የሚባለው ነገር ነውና ፓሽን የሚለው ቃልም የመጣው የእንግሊዘኛው ቃል ከዚህ ግሪክ ቃል ነው እና ፓቶስ ስንል ፓቶስ ያስፈልጋል ስናመክን ምክንያዊነታችንን ወይንም ደግሞ ሎጂካችንን ስናቀርብ ስሜት ያስፈልጋል የድምጽም ሆነ የፊትም ሆነ የእጅም ሆነ የተለያየ አካል ውዝዋዜዎችን እናረጋቸው ነገሮች ሁሉ ያስፈልጋሉ ስለዚህ እንግዲህ ጥንት ግሪካውያን ራሱ ሎጂክን ሲፈጥሩት ከፓቶስን ከሎጎስ ጋር አብረው ነው እንግዲህ ኤቶስ ፓቶስ ሎጎስ ይያለው ነው ስለዚህ እንግዲህ ምን ማለት አይደለም የሚለው ነገር አንደኛ ጭቅጭቅ ማለት ንትርክ ማለት አይደለም እንካሰላንቲ አይደለም ሌላው ደግሞ ምንድነው ስሜትንም የሚገድል ነገር አይደለም ማለት ነው አንዳንድ ሰዎች ደግሞ ናምክንዩ ወይንም ሙግት ሆነ ብለን ሰዎችን ለመቀጥቀጥ ወይንም ሰዎችን ለማሳጣት ድካማቸውን ለመግለጥ ገበናቸውን ለማጋለጥ እንደ የፈለግን የሚመስል ሰዎች አሉ ያም ትክክል አይደለም አላማው እሱ አይደለም አላማው እነተን ከውሸት እንዴት አርገን ነው አገናዝበን እንዴት ነው ነክሰን እናወጣው አለ አይደል አመራምረን እንዴት ነው እነታውን ቁጭም ልናረግም እንችለው የሚለውን ነገር የሚያ ስለዚህ ምን ማለት አይደለም የሚለው ይሄንን አልካልኩኝ ምን ማለት ነው ደግሞ የሚለውን ነገር እንመልከት እንግዲህ ስናምክንዩ ብለን ስንል አሁን የታዋቂው የግዝ ምሁር አለቃ ኪዳነ ወልድ ክፍሌ መጽሐፋቸው ላይ የሳቸውን መጽሐፍ ላይ ነው ያገኘሁት ስናምክንዩ የሚለውን ነገር መከነያ የሚለውን የግዝ ቃል ነው ሳቸው የተጠቀሙት መከነየ ከሚለው ዘር አንቀጽ ነው የሚወጣው መከነየ ማለት ደግሞ ምክንያት አቀረበ ማስረጃ ሰጠ ማለት ነው ብለዋል እና እንግዲህ ሎጂክ እኔ አይደለም መጀመሪያ ይሄንን ቃል በአማርኛ የተጠቀምኩት አዎ ማርክሲዝም ሌኒዝም መዝገበ ቃላት ነው መጀመሪያ ይሄንን ነገር ለሎጂክ ለሚለው ነገር ስናመክን የሚለውን ቃል የተጠቀመው እና እንግዲህ ስነ አመክንዮ ምንድን ነው ማለት ነው? ሁሉም ሰው እንግዲህ ሐሳብ አለው፣ ሐሳቡን ምግቶች አሉት፣ ድምዳሜ አለው አይደለም? አንድ ነገር ለማስረዳት አንድ ነገር ትክክል መሆኑን ለማሳወቅ ሲፈልግ የምግት ነጥቦች ፕሪሚስ ምንለው ነገር አለ፣ ድምዳሜ ደግሞ አለ፣ ኮንክሉዥን ምንለው ነገር አለ። እንግዲህ እነዚህን ይዞ ነው ማለት ነው። ዝም ብዬ ግን ለምሳሌ የምግት ነጥብ የሌለው ዝም ብዬ ድምዳሜ ብቻ ከሆነ ምናገረው ነገር እሱ ምግት አይባልም፣ አስተያየት ነው የሚባለው።